dabarsuu harra asirratti raawwata.
ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ እሁድ ነሐሴ 9 2013 ዓመተ ምህረት ዝግጅታችን ጀመረ።
በጋው በመራዘሙ ዝናብ ጠፋ። በሻላ ወረዳ ውሃ የለም። በዝናብ ጦት ምክንያት ላዝበራ የዘሩት ሁሉም ጠፍቶባቸዋል። አሁን ብዙ ሰው በረሃብ ውስጥ ነው ያለው።
አቶ ጋሪ ቦነያ በምዕራብ አርሲ ዞን የሻላ ወረዳ ነዋሪ ናቸው። በድርቅ ሳቢያ በአካባቢው ተከስቷል ስላሉት ረሃብ ከገለጹት የተቀነጨበ ነው። ሙሉ ዘገባውን ቆየት ብለን እናስደምጣችኋለን።
ይሄ ተፈናቃይ ህዝብ በየቦታው በተለያየ አቅጣጫ የሚዋከበው ህዝብ እንደ ሀገር ህዝቡን ለማገዝ፣ ለመርዳት፣ መጠለያም ይሁን የተለያዩ የሚያስፈልጉ ነገሮችን ለማድረግ ከኢትዮጵያ መንግስትም እንዲሁም ደግሞ ከኢንተርናሽናል ኮሚኒቲውም ምንም አይነት እንቅስቃሴ አናይም፣ ምንም አይነት ድጋፍ አናይም።
እንደ ምሳሌ እንኳን የምንገልጸው በሰሞኑ በተፈጠረው ጦርነትና ወረራ ከኮረም ቆቦ እንደዚህ አካባቢዎች ጀምሮ በእግራቸው በርካታ ኪሎ ሜትሮችን እንግዲህ በመቶ ኪሎ ሜትር ደረጃ ነው እያወራሁ ያለሁት 4 ቀን 5 ቀን በእግራቸው ተጉዘው ነው አንዳንዶቹ ህይወታቸውን ማትረፍ የቻሉ።
ቀደም ብሎ የሰማችሁት ወይዘሮ ሙሉ ሰው የአየራድን ሲሆን ተከትለው የሰማችኋቸው ደግሞ አቶ ተመስገን መንግስቱ ናቸው። በጦርነት በጥቃትና በግጭት ምክንያት ከተለያዩ አካባቢዎች ለተፈናቀሉ የአማራ ተወላጆች በውጭ ሀገር ሆነው የገንዘብ እርዳታ በማሰባሰብ ላይ የሚገኙ የማህበረሰብ አባላትን ይወከሉ ናቸው። ሙሉ ቃለ ምልልስ ከዜናው በኋላ ይቀርባል። ጤና ይስጥልኝ፣ እንደምናመሻችሁ ክቡራን አድማጮች። የምሽቱ አቀናባሪያችሁና አስተናጋጃችሁ ጽዮን ግርማ ነኝ። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን amharic.voanews.com @voanews የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። በተጨማሪም ከሰኞ እስከ አርብ አሃዱ ራዲዮ 94.3 ላይ ታገኙናላችሁ። አሁን የሰዓቱን ዋና ዋና የዓለም ዜና እናስደምጣችሁ።
ጤና ይስጥልን፣ እንደምናመሻችሁ አድማጮች። ዜናውን የማሰማችሁ ደረጀ ደስታ ነኝ። የታሊባን ኃይሎች በዛሬው ዕለት መላው አፍጋኒስታንን ተቆጣጥረዋል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን የአፍጋኒስታን በታሊባን ኃይሎች እጅ መውደቅና የካቡል ውድቀት ልብ የሚሰብር ነገር ነው ሲሉ በዛሬው ዕለት ተናግረዋል። ሁሉንም አሜሪካውያንን ጨምሮ በአፍጋኒስታን ከዩናይትድ ስቴትስ ጋር ሲሰሩ የቆዩ የአፍጋኒስታን ዜጎች በሙሉ ከአገር ለማውጣት የአሜሪካ ኃይሎች እየሰሩ ነውም ብለዋል። ዋሽንግተን ለአፍጋኒስታን ውድቀት ዝግጁ አልነበረችም ለሚለው ትችት በሰጡት ምላሽ የውጭ ጉዳይ ሚኒስትሩ አሁን ድረስ በኤምባሲው የሚገኙ አንዳንድ የአሜሪካ ሰራተኞችና ረዳቶቻቸው የሆኑት የአፍጋን ዜጎች ደህንነት ቅድሚያ የሰጠነው ቁጥር አንድ ስራችን ነው ብለዋል። ብሊንከን ዛሬ ለሲኤንኤን በሰጡት መግለጫቸው እኛ ታሊባኖችን ምንም ነገር አልጠየቅናቸውም ያሉት የውጭ ጉዳይ ሚኒስትሩ፣ ይሁን እንጂ ግን ሰራተኞቻችንን ለማውጣት ወይም ከዚህ ተያይዞ በምናደርገው እንቅስቃሴ ሁሉ ጣልቃ የሚገቡ ከሆነ እጅግ ፈጣንና ወሳኝ የሆነ እርምጃ እንወስዳለን ብለዋል። ፕሬዚደንት ባይደን ትላንት በካቡል የአሜሪካ ይዞታዎችን ለማስጠበቅና ረዳቶቻቸውን ለማስወጣት 1000 ድጋፍ ሰጪ ወታደሮችን ወደ ካቡል መላካቸውን አስታውቀዋል። በሌላም በኩል የአፍጋኒስታን ፕሬዚደንት አሽራፍ ጋሃኒ፣ ምክትል ፕሬዚደንታቸውና ሌሎች ከፍተኛ ባለስልጣኖቻቸው በዛሬው ዕለት አገር ለቀው መውጣታቸው ታውቋል። ባለስልጣናቱ ላለፉት 20 ዓመታት በዩናይትድ ስቴትስ መሪነት በተሰማራው ጦር በተወገዱትና ዛሬ ወደ ስልጣን ለተመለሱት የታሊባን ኃይሎች አገሪቱን ትተው መውጣታቸውም ተመልክቷል። የታሊባን ኃይሎች ወደ ዋናው ከተማ ካቡል በመድረስ መላውን አፍጋኒስታንን የተቆጣጠሩት በተለይ ባለፈው ሳምንት ውስጥ ባደረጓቸው ተከታታይ ጥቃቶች ነው። ሄይቲ ውስጥ በደቡባዊ የአገሪቱ ግዛት ትናንት በደረሰው የመሬት መንቀጥቀጥ አደጋ ከ700 ሰዎች በላይ ሲሞቱ ከ1800 በላይ ሰዎች ቆስለዋል። በርካቶችም ደግሞ የገቡበት አለመታወቁን የአገሪቱ ባለስልጣናት ተናግረዋል። በሬክተል ስኬል 7.2 ይሆናል በተባለው የመሬት መንቀጥቀጡ አደጋ ከሰዎች ህልፈት በተጨማሪ በርካታ ህንፃዎች የወደሙ ሲሆን ቢያንስ የሁለት ከተሞች የመገናኛ መስመር ሙሉ ለሙሉ ተቋርጧል። አደጋው የደረሰው የዛሬ 11 ዓመት ተመሳሳይ መጠን ያለው አደጋ ከደረሰባት የሴንት ሉዊስ ደሳድ ከተማ 12 ኪሎ ሜትር እንዲሁም ከዋና ከተማው 125 ኪሎ ሜትር ርቀት በሚገኝ ፐቲት ትሮዋ ደኒፕስ በምትባል ስፍራ ነው። በወቅቱ በደረሰው አደጋ ወደ 220 ሺህ ሰዎች ህይወታቸውን ሲያጡ መጠለያ አልባ የሆኑ 10 ሺዎች ደግሞ ለአንድ አመት በድንኳን እንዲቆዩ ማድረጉም ይታወሳል። አሁን የደረሰው የመሬት መንቀጥቀጥ አደጋ የመጣው በቅርቡ በተገደሉት ፕሬዝዳንት ጃኔል ሞይሴ ምክንያት በፖለቲካ ቀውስ የታመሰች በመትገኘው ሄቲ መሆኑን ተነግሯል። ስለ ሁኔታው ማብራሪያ የተሰጣቸው ፕሬዝዳንት ጆ ባይደን አደጋው የደረሰው ሌላ ፈተና ላይ በሚገኘው የሄቲ ህዝብ ላይ መሆኑን ጠቅሰዋል። በመሆኑም ፕሬዝዳንቱ ዩናይትድ ስቴትስ ልማትና ተራድኦ ድርጅት አስተዳዳሪ ሳማንታ ፓወር ለአገሪቱ የሚያስፈልገውን አስቸኳይ እርዳታ እንዲያቀናጁ ማዘዛቸውን ባወጡት መግለጫ አስታውቀዋል። አድማጮች፣ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው አገልግሎት ነው። በአይቬሪ ኮስት በ25 ዓመታት ውስጥ በአገሪቱ ለመጀመሪያ ጊዜ የኢቦላ ቫይረስ መከሰቱ ተገለጸ። የአገሪቱ የጤና ሚኒስትር ፒየር ዲምባ ትናንት ቅዳሜ በብሔራዊ ቴሌቪዥን በሰጡት መግለጫ ቫይረሱ የታየው ከአጎራባች አገር ጊኒ በመጣች የ18 ዓመት ልጃገረድ ላይ መሆኑን አስታውቀዋል። የዓለም ጤና ድርጅት ትናንት ቅዳሜ ባወጣው መግለጫ አቢጃን በሚገኘው የፓስተር ምርመራ ጣቢያ በልጅቷ ላይ በተደረገው ምርመራ የኢቦላ ቫይረስ የተገኘ መሆኑን ማረጋገጡን አመልክቷል። የጤና ድርጅቱ ጨምሮ እንዳስታወቀው ወደ ጊኒ የተጓዘ የነበረችው ወጣት ወደ አቢጃን የተመለሰችው ባለፈው አመት ሲሆን ወደ ሆስፒታል የሄደችው በተሰማት ትኩሳት ሳቢያ መሆኑን ተነግሯል። ጊኒ እንደ አውሮፓ አቆጣጠር ከ2014 እስከ 2016 ድረስ እጅግ የከፋ የኢቦላ በሽታን ያስተናገደች እንዲሁም በዚያ አመት መጀመሪያ ላይ ለአራት ወራት የቆየ የኢቦላ ወረርሽኝ የታየባት መሆኑን ተገልጿል። ይሁን እንጂ በጊኒ የታየው ቫይረስ በአይቮሪ ኮስት ልጅቷ ውስጥ ከታየው የቫይረስ አይነት ጋር ግንኙነት ያለው ስለመሆኑ ማረጋገጫ ያልተገኘ መሆኑንም የጤና ድርጅቱ አስታውቋል። በመጨረሻም ኮቪድ-19 ዩናይትድ ስቴትስ ባለፈው አርብ ለኮቪድ-19 ቫይረስ የተጋለጡ 140 ሺህ የሚሆኑ አዳዲስ ሰዎችን መመዝገቧን አስታውቃለች። የዩናይትድ ስቴትስ የበሽታ መቆጣጠርና መከላከል ማዕከል ትናንት ቅዳሜ እንዳስታወቀው ሁሉም በሚባል መልኩ በአዲሱ የደልታ ቫይረስ የተያዙና ያልተከተቡ መሆናቸውን አስታውቋል። የተመዘገበውም ቁጥር ከእስከዛሬዎቹ ከፍተኛ መሆኑ የተገለጸ ሲሆን በትናንትናው ዕለት ብቻ 1902 የሚደርሱ ህጻናት ሆስፒታል መግባታቸው ተገልጿል። ከ12 ዓመት በታች ላሉት ህጻናት የኮሮና ቫይረስ ክትባት መስጠት እስካሁን ያልተጀመረ መሆኑም ተነግሯል። በዚህ ሳምንት ከ18 እስከ 49 እድሜ ክልል የሚገኙት የኮቪድ-19 ተጋላጮች ቁጥር ከፍተኛውን ደረጃ ማስመዝገቡንም ማዕከሉ አስታውቋል። በሌላም በኩል ለኮሮና ቫይረስ ክትባቶች ስርጭት ዝቅተኛና መካከለኛ ገቢ ያላቸው አገሮች የመጨረሻዎቹ መሆን አይገባቸውም ሲሉ የዓለም ጤና ባለሙያዎች ተናግረዋል። ባለሙያዎቹ ለአሶሺየትድ ፕሬስ እንደተናገሩት ባዶ የተስፋ ቃል ሳይሆን አስተማማኝ በሆነ መንገድ ክትባቶችን በአፋጣኝ የሚያገኙበት ዓለም አቀፍ ስርዓት መመቻቸት እንደሚገባውም ገልጸዋል። ይሁን እንጂ አሁን የሚታየው ሁኔታ እንደዚያ አለመሆኑ በዘገባው ተመልክቷል። ባለፈው ሰኔ ወር ውስጥ ብቻ በዓለም የክትባት ስርጭትን በሚያቀናጀው ኮቫክስ ወደ እንግሊዝ አገር 530 ሺህ የክትባት መድኃኒቶች የተላኩ ሲሆን ይህ በመላው አፍሪካ ከተላከው በጥፍ እንደሚበልጥ ተመልክቷል። ለሰዓቱ ያለን ዜና በዚያው አበቃል። ጤና ይስጥልን።
ይህ ከአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ሄርዝ በ25 ሜትር ባንድ በ1240 ኪሎ ሄርዝ በ31 ሜትር ባንድ በ9485 ኪሎ ሄርዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ እሁድ ነሐሴ 9 2013 ዓ.ም ዝግጅታችን ነው። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን amharic.voanews.com በአት ቪኦኤ አምሃሪክ የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። በተጨማሪም ከሰኞ እስከ አርብ አሃዱ ራዲዮ 94.3 ላይ ታገኙናላችሁ። አሁን ለምሽቱ ወደ ያዝነው ቀዳሚ ርዕስ እናልፋለን። በኦሮሚያ ክልል ምዕራብ አርሲ ዞን ስራሮና ሻላ ወረዳዎች በድርቅ ሳቢያ ረሃብ መከሰቱን የአካባቢው ነዋሪዎች ገለጹ። የዞኑ የአደጋ ስጋት አመራር እስካሁን ከሁለቱ ወረዳዎች ከ400,000 በላይ ሰዎች ለረሃብ መጋለጣቸውን ተናግረዋል። የኦሮሚያ ክልል የአደጋ ስጋት አመራር በበኩሉ በዞኑ አንዳንድ ወረዳዎች ችግሩ መከሰቱን ገልጸው ነገር ግን እስካሁን በረሃብ ምክንያት ያለፈ የሰው ህይወት እንደሌለ ተናግረዋል። ፀሐይ ዳምጠው ዝርዝሩን ታሰማናለች።
በኦሮሚያ ክልል ምዕራብ አርሲ ዞን ስራሮና ሻላ ወረዳዎች በ2013 ዓ ም የበልግ ዝናብ ባለመዝነቡና ድርቅ በመከሰቱ ነዋሪዎቹ ለረሃብ መጋለጣቸውን የወረዳው ነዋሪዎች ገልጸዋል። አቶ ገሪና ቦነያ የሻላ ወረዳ ነዋሪ ናቸው። እርሳቸው እንደተናገሩት በአካባቢያቸው በበልግ አዝመራ የካቲት ወር ውስጥ የሚዘራ ቢሆንም ዘንድሮ ግን ዝናብ ባለመኖሩ ህብረተሰቡ የሚበላውን አጥተው ለረሃብ ተጋልጧል።
በጋው በመራዘሙ ዝናብ ጠፋ። በሻላ ወረዳ ውሃ የለም። በዝናብ ጦት ምክንያት ላዝበራ የዘሩት ሁሉም ጠፍቶባቸዋል። አሁን ብዙ ሰው በረሃብ ውስጥ ነው ያለው። በምግብ ጦት እየሞቱ ያሉም አሉ። በገበያ ውስጥ በልመና ላይ ያሉ አሉ። እናም ሰዎች ችግር ላይ ናቸው። ከዚህ በፊት ዝናብ ከየካቲት ወር አንስቶ ይዘንብ ነበር። ያም አልዘነበም። ከዛ በኋላም በዚህ ክረምት ይዘንብ ነበር። ያም አልሆነም።
አቶ ገሪና እንደሚሉት ከሆነ የሻላ ወረዳ ነዋሪዎች ዋና ችግር ውሃ አለመኖሩ ነው።
አሁን ሰው በረሃብ እየተጎዳ ነው ያለው። ውሃ የለም። አንድ ጀሪካን ውሃ በ30 እና 40 ብር ነው እየገዙ ያሉት። ያም ከሻሸመኔ ነው ተጭነው በነጋዴዎች የሚመጣው። በሻላ ወረዳ ምንም የመጠጥ ውሃ የለም። አንድም ምንጭም የለም። ከዚህ በፊት በወረዳው 4 እና 3 ውስጥ የተወሰነ የውሃ መስመር ነበረ። ያም አገልግሎቱ ተቋርጧል። ከዚህ በፊት የከርሰ ምድር ውሃ ለማውጣት ተሞክሮ አልተሳካም። ብዙ ጊዜ የማሽን ችግር ነው የገጠመን የሚል ሰበብ ነው ስቀርብ የነበረው። እስካሁንም የውሃ ፕሮጀክቱ እየተሰራ ቢሆንም አልተጠናቀቀም።
የወረዳዎቹ ነዋሪዎች ያነሱትን ችግር በተመለከተ የምዕራብ አርሲ ዞን አደጋ ስጋት አመራርን አነጋግረናል። አቶ ያሲን ገርጁ የዞኑ የአደጋ ስጋት አመራር ኃላፊ ናቸው። ነዋሪዎቹ ያነሱት ችግር በወረዳቸው መከሰቱን ገልጸው አሁን ያለውን ሁኔታ እንዲህ ገልጸዋል።
ይህ ችግር ከ2013 ዝናብ ጋር ይያያዛል። ከዚህ በፊት በስራሮ፣ ሻሸመኔ፣ አርሲ ነገሌ እና አካባቢውን ጨምሮ የበልግ ዝናብ በወርሃ የካቲት ይዘንብ የነበረ ሲሆን ዝናቡ እስከ ባለፈው ሰኔ ባለመዝነቡ ነው ችግሩ የተከሰተው። ከዚህ የተነሳ አብዛኛው ለረሃብ ተጋልጧል ማለት ነው። የቴክኒክ ኮሚቴ ይህንን ችግር ለይቷል። ከ120,000 በላይ ሰዎች ተርበዋል። ይህ መረጃ የአዳባንና ሌሎች ወረዳዎችን አያካትትም። ከቴክኒክ ኮሚቴው ጋር በመሆን የኦሮሚያ ክልላዊ መንግስትን የምናሳውቅ ይሆናል።
አቶ ያሲን የረሃብ ሰለባ ለሆኑት ነዋሪዎች እየተደረገ ነው ያሉትን ድጋፍ አብራርቷል።
የተለያዩ አካላት ድጋፍ አድርገዋል። የኦሮሚያ አደጋ ስጋት ስራ አመራር ኮሚሽንም የተፈለገውን ያህል ባይሆንም አፋጣኝ ምላሽ ሰጥተውናል። ከ99,000 በላይ የሚሆኑ ተጎጂዎች ድጋፍ እየተደረገላቸው ነው። ለምሳሌ ከ10,300 በላይ ኩንታል በቆሎና ስንዴ ለተረጂዎች እንዲደርስ ተደርጓል። ዞኑም በመጋዘን ያለውን በቆሎና ስንዴ እንዲሁም የህፃናት አልሚ ምግቦችን ለህብረተሰቡ ድጋፍ አድርጓል። በዞንና ወረዳ ያሉ የመንግስት ሰራተኞችና አመራሮችም ከደሞዛቸው ተቆራጭ ተደርገዋል። ባለሀብቶችና ህብረተሰቡም እንዲሁ ገንዘብ አዋጥተው ተጎጂዎችን ለመደገፍ ጥረት እያደረጉ ነው።
በተለይ የሻላ ወረዳ ነዋሪዎች የከረመ የውሃ ችግር አለባቸው ሲሉም አክለዋል። አቶ ያሲን
ሌላው በዚህ አካባቢ ያለው ችግር ከውሃ ጋር ይያያዛል። በተለይ በሻላ እና ሌላም አንድ ወረዳ መንግስት ችግሩን በመረዳት የተለያዩ ፕሮጀክቶችን ቀርጾ ሲሰራ ነበር። ትልቅ ገንዘብን ፈሶበታል። በህወሓት አስተዳደር ጊዜ በተነሳው ግጭት በንብረቱ ላይ ትልቅ ጉዳት በመድረሱ እስካሁን ስራው አልተጠናቀቀም። መንግስት ይህንን ችግር ለመፍታት እየሰራ ነው። አሁን ስራው ባለመጠናቀቁ ህብረተሰቡ ለችግር ተዳርጓል። አንድ ጀሪካን ውሃ ከ30 ብር እስከ 40 ብር ይገዛል። ሰውም እንስሳቱም ለችግር ተጋልጠዋል።
የኦሮሚያ አደጋ ስጋት አመራር ኮሚሽን በበኩሉ በተከሰተው የረሃብ አደጋ እስካሁን ህይወቱ ያለፈ ሰው የለም፣ የሞት መረጃ አልደረሰኝም በማለት ገልጿል። የኦሮሚያ ክልል የአደጋ ስጋት አመራር ኮሚሽን ኮሚሽነር አባድር አብዳ ለአሜሪካ ድምፅ እንደገለጹት በምዕራብ አርሲ ዞን አንዳንድ ወረዳዎች የተከሰተው ረሃብ ከክልሉ ቁጥጥር ውጭ ይሆናል ብለን አናስብም ስሉ ተናግረዋል።
nan federal atis kanan atis mata nan necajir wanis gergar si berbaca satu beramat siram mat.
እንደ ፌደራልም ሆነ እንደ ክልል እንዲሁም በአካባቢው ባለው ህዝብ ድጋፍ እየተደረገላቸው ነው። እስካሁን ባለው መረጃ በረሃብ ችግር ሳቢያ ህይወቱ ያለፈ ሰው የለም። በአካባቢው ከፍተኛ ክትትል እያደረግን ነው። ኮሚቴ አቋቁመን በየሳምንቱ በዚህ ጉዳይ ምክክር እያደረግን ነው። የደረሰውን የረሃብ ችግር ትኩረት ሰጥተን እየሰራንበት ነው። እንደኛ ግምት ችግሩ ከክልል አቅም በላይ የሚሆን አይደለም። እና ማስፈላጊውን ስራ እየሰራን ነው አሉ ኮሚሽነር አባድር።
በሻላ ወረዳ ለአመታት የዘለቀውን የውሃ ችግር በተመለከተ ከሜራ በርሲ ዞን ውሃና ማዕድን ጽፈት ቤት እንዲሁም ከኦሮሚያ ክልል የውሃና ማዕድን ቢሮ ምላሽ ለማግኘት ያደረኩት ጥረት ለዛሬ አልተሳካም። ምላሽ ካገኘን በመቀጠል ይዘን እንቀርባለን። ለአሜሪካ ድምጽ ፀሐይ ዳምጠው ከአዲስ አበባ።
ወደ ተከታዩ ዝግጅት እንለፍ። በሰሜን ኢትዮጵያ ጦርነትና ከጦርነቱ በፊት ከተለያዩ አካባቢዎች የተፈናቀሉ የአማራ ተወላጆችን ለማገዝ የተቋቋመ የአማራ አደጋ ጊዜ የገንዘብ ማሰባሰቢያ አስተባባሪዎች እስካሁን ወደ 600 ሺህ ዶላር የሚጠጋ ገንዘብ ማሰባሰባቸውን ገለጹ። በአማራ ስም በተለያየ መልኩ የተደራጁ ስብስቦች አንድ ላይ ሆነው እየሰሩ መሆኑን ገልጸው እርዳታውን ማድረስ መጀመራቸውንም ተናግረዋል። አስተባባሪዎቹ መካከል ሁለቱን ጋብዘናል። ራሳቸውን እና የሚሰሩበትን ስራ ከማስተዋወቅ ይጀምራሉ።
አመሰግናለሁ ለዚህ ፕሮግራም ስለጋበሽን። ሙሉ ሰው ያየህራድ ባላለው በዚሁ የአማራ የአደጋ ጊዜ ገንዘብ ማሰባሰቢያ ፕሮግራም ውስጥ አብሬ ከአቀናባሪዎቹ አንዱ ነኝ። የአማራ የአደጋ ጊዜ ገንዘብ ማሰባሰቢያ ፕሮግራም የተጀመረው እና የተቀናጀው በፋና ፌዴሬሽን ኦፍ አማራስ ኢን ኖርዝ አሜሪካ በሚል አምብሬላ ኦርጋናይዜሽን ስር የተሰባሰቡ በሰፊው በተለያየ የአሜሪካ ግዛቶች ውስጥ ያሉ የአማራ አደረጃጀቶች እና ሌሎችም ኢንተርናሽናል የሆኑም ደግሞ ሲቪክ አደረጃጀቶች ጭምር ሆነን ነው። እንደገና በካናዳ ደግሞ ካሳ የሚባል ከኒውዚላንድ አስራ እና ኢንተርናሽናል አማራ አሊያንስ ሆነን ነው አንድ ላይ ይህንን የአማራ ኢመርጀንሲ ፈንድ ወይም ደግሞ የአማራ የአደጋ ጊዜ የገንዘብ ማሰባሰቢያ የጀመረው።
አቶ ተመስገን እርስዎም ራስዎትን ያስተዋውቁልን።
እኔም ተሰጠን እድል አመሰግናለሁ። ሲሆን ተመስገን መንግስቱ እባላለሁ። በዚህ የአማራ የአደጋ ጊዜ የገንዘብ ማሰባሰብ ዘመቻ ውስጥ ከአስተባባሪዎቹ አንዱ ነኝ።
ሁለታችሁንም በጣም አመሰግናለሁ። እንግዲህ በገለጻችሁት በዚሁ ግለጫ ላይ በአሁን ወቅት በተለያየ ምክንያት በተለይም ደግሞ ከትግራይ ጋር ባለው ጦርነት ምክንያት ከተለያዩ አካባቢዎች የተፈናቀሉ ሰዎች እንዳሉ እንዲሁም ቀደም ብሎ ደግሞ ጦርነት ከመጀመሩ አስቀድሞም እንደዚሁ በተለያየ ምክንያት በጥቃት በግጭት የተፈናቀሉ ወደ 1.2 ሚሊዮን በላይ የሚሆኑ የአማራ ተወላጆች ያለበቂ ድጋፍ እንደሚንቀሳቀሱ ገልጻችኋል። እነሱን ለመርዳትም የገንዘብ ማሰባሰብ እንደጀመራችሁ አስታውቃችኋልና ከዚህ በፊት ለተፈናቃዮቹ ያደረጋችኋቸው ድጋፎች አሉ ወይ? ከሱን ጀምረና አሁን ደግሞ ምን ልታደርጉ እንዳሰባችሁ ቆየት ብላችሁ ታስረዱናላችሁ? ወይዘሮ ሙርሳው።
እሺ። ከዚህ በፊት የአማራ መልሶ ማቋቋሚያ ገንዘብ ማሰባሰቢያ እንዲሁ ይሄ ስብስብ አዘጋጅቶ ነበረ። በዚያም ከተለያየ የኦሮሞያ ክልል፣ ከቤንሻንጉል፣ ከወሎ፣ ከጎንደር ከተለያየ ቦታ ተፈናቅለው በአጣዬ አካባቢ ብዙ ችግር ላይ የነበሩ ወገኖቻችንን ለመርዳት ችለናል። በቁሳቁስ፣ በምግብ እንደገና ደግሞ የሕክምና እርዳታዎች አብረን አገር ቤት ካሉ የሕክምና ባለሙያዎች ጋር አብረን በመቀናጀት እነሱም ደግሞ በቦታው ሄደው በእነዚህ በተለያዩ ቦታዎች የሕክምና አገልግሎት እንዲሁም ደግሞ እዛ ወገኖቻችን ከቤታቸው ተፈናቅለው በጣም ብዙ ትራማ ነገር ውስጥ አልፈው ስለነበር የሄዱት እነሱንም ደግሞ እንዲሁ በሳይኮሎጂ እርዳታን በማድረግ አብረን ያንን የመሰለ የተቀናጀ ስራ ሰርተናል። ከዚህ በፊት
አቶ ተመስገን በወይዘሮ ሙሉ ሰው ላይ የሚጨምሩት ጉድ ነገር አለ ተጨማሪ ከዚህ ቀደም በሰራችኋቸው ስራዎች?
እውነት ነው። የእንግዲህ ተፈናቃዮች ቁጥር ያለፉትን 3-4-5 አመታት ከፍተኛ ሁኔታ ከተለያዩ የሀገሪቱ ክፍሎች እየተፈናቀሉ በተለያየ የሀገሪቱ ክፍል በመጠለያ የሚገኙትን ሁሉ ነው የሚያጠቃልለው እና እንግዲህ ጦርነት ከመጀመሩም በፊት ከፍተኛ የሆነ የሀገር ውስጥ ተፈናቃይ ነበረ። ከዛም በኋላ ጦርነቱ ከተጀመረ ከዘጠኝ ወር በፊት ማለት ነው። ከዛም በኋላ ጦርነቱ እንደተጀመረ ደግሞ ጎንደርና ወሎ አካባቢ እንዲሁ ከፍተኛ የሆነ መፈናቀል ነበረ። በኋላም ደግሞ አሁን የኢትዮጵያ መንግስት የተናጠል የተኩስ አቁም ስምምነት አደረኩ ብሎ ከመቀሌ ከወጣ በኋላ ከፍተኛ የሆነ መፈናቀል አለና በተፈናቃይ ደረጃ ቁጥሩ በጣም ከፍተኛ ነው። ያ ሁሉ ሲከማች ነው እና ከላይ በሚቻለው አቅም ይሄ ስብስብ አሁን ገንዘብ በማሰባሰብ እንቅስቃሴ ውስጥ እየተሳተፈ ያለው ስብስብ የሚቻለውን ያህል ለወገኖቻችን ለመድረስ በተለያየ መልኩ በገንዘብ የዕለት ፍጆታ በማቅረብ በሕክምና በማቅረብ እና እንደዚህም በመሳሰሉ ጉዳዮች ሁሉ በንቃት ስንሳተፍ ነበር።
አሁን ወደ ተከሰተው ወይም ደግሞ በዚህ ጦርነት ምክንያት ወዳለው ችግር እንምጣና በመግለጫችሁ ላይ በዚህ ጦርነት ዙሪያ ወገናችን ከመፈናቀሉም በተጨማሪ እጅግ አስከፊ ግፍ እየደረሰበት እንደሆነ መረጃዎች ያሳያሉ የሚል ነገር ጠቅሳችኋልና የእናንተ መረጃ የሚሰጣችሁ ስዕል ምንድን ነው? እስቲ ወይዘሮ ሙሉ ሰው ምንድን ነው ያላችሁ እጃችሁ ላይ?
እንግዲህ ተመስገንም ይጨምርበታል እንዲሁ ባጭሩ፣ ይሄ ተፈናቃይ ህዝብ በየቦታው በተለያየ አቅጣጫ የሚዋከበው ህዝብ እንደ ሀገር በመንግስት ደረጃም ትልቅ ትኩረት ተሰጥቶ ህዝቡን ለማገዝ ለመርዳት መጠለያም ይሁን የተለያዩ የሚያስፈልጉ ነገሮችን ለማድረግ ከሀገርም ዋናው መንግስትም የኢትዮጵያ መንግስትም እንዲሁም ደግሞ ከኢንተርናሽናል ኮሚኒቲውም ምንም አይነት ድጋፍ አናይም፣ ምንም አይነት ድጋፍ አናይም። በአጠቃላይ የህዝቡ ሁኔታ ያለበት እጅግ የሚያሳዝን ሆኖ እያለ ግን እንደ መረሳት የተረሳ ማህበረሰብ ሆኗል እና አሁንም በየቦታው ተፈናቅሎ ያለው ህዝብ ምንም እንኳ መጠለያ ምንም የተለየ ነገር ሳይደረግለት ደግሞ አሁን ጦርነት ያስከተለው አስከፊ ነገር ተደራቢ ችግር ለክልል ተብሎ ለተባለው አካባቢ እንደገና የበለጠ ጫና ሆኖበታል እና ይህንን መንግስትም አልተመለከተውም። እንደ ሀገርም ኢትዮጵያ ደረጃ እንቅስቃሴ ተደርጎ እየታገዘ አይደለም እና እነሱን ለመጥቀስ ነው። እንግዲህ አቶ ተመስገን ደግሞ ይጨምርበታል።
እሺ፣ አቶ ተመስገን በዚህ ላይ የሚጨምሩበታል። ለምሳሌ ጥያቄን በጣም ሳብራራው በቁጥር ይሄን ያህል ሰው በአካባቢ እንደዚህ ብላችሁ መግለጽ ከቻላችሁ ብዬ ነው ይህን ጥያቄ ያነሳሁት እና
መልካም ጽዮን፣ እንግዲህ መፈናቀል የሚለውን ቃል ስንጠቀም ምናልባት የሚፈናቀሉበት ምክንያት መገለጹ በጣም አግባብ ነው ብዬ አስባለሁ። መፈናቀል በተለያየ ምክንያት መፈናቀል ሊኖር ይችላል። አደጋ ጊዜ ስጋት ሊመጣ ነው፣ ውጡ ከአካባቢው ተብሎ በተፈጥሮ አደጋ ምክንያት ታቅዶ የያዙትን የለጅ ፍጆታ ሊሆን የሚችል ልብስ እና የመሳሰሉትን ይዞ ከአካባቢ መፈናቀል፣ ከአካባቢ መራቅ፣ መሸሽ፣ እንደዚህ አይነት ነገሮች ሊኖሩ ይችላሉ። ይህም መፈናቀል ይባላል። ነገር ግን አሁን እኛ መፈናቀል እያለን እየተነጋገርንበት ያለው መፈናቀል ከአካባቢያቸው በጦርነት ምክንያት፣ በወረራ ምክንያት ከቤት እንዲሁ በሌሊት አንዳንዶቹ የሌሊት ልብስ ብቻ እንደለበሱ፣ አንዳንዶቹም በጣም በከፋ ሁኔታ አካላቸው እንደተራቆተ ከአካባቢያቸው አደጋን ሸሽተ እየሄዱ ስላሉ ወገኖቻችን ነው እየተነጋገረን ያለ ነው እና ምን ያህል አስከፊ እንደሆነ መገመት ይቻላል። በዛ ውስጥ ድንጋጤ አለ። በዛ ውስጥ እንደ ምሳሌ እንኳን ምንገልጸው በአሁኑ በሰሞኑ በተፈጠረው ጦርነትና ወረራ ከኮረም ቆቦ እንደዚህ አካባቢዎች ጀምሮ በእግራቸው በርካታ ኪሎ ሜትሮችን እንግዲህ በመቶ ኪሎ ሜትር ደረጃ ነው እያወራሁ ያለሁት። 4 ቀን 5 ቀን በእግራቸው ተጉዘው ነው አንዳንዶቹ ህይወታቸውን ማትረፍ የቻሉ። ዛሬ ተፈናቃዮች እያለን በቁጥር የምንነጋገርባቸው ሰዎች እድለኛ ሆነው ህይወታቸውን ማትረፍ የቻሉት ናቸው። በመንገድ የአውሬ ራት የሆኑ፣ በመንገድ በረሃብ ጠኔ የሞቱ፣ በመንገድ አቅመ ደካማ ስለሆኑ ህይወታቸው ያለፉ፣ አድራሻቸው የጠፉ በርካታ በርካታ ወገኖቻችን አሉ እና የመፈናቀሉ ሁኔታ ይሄን ያህል በጣም ከፍተኛ ነው። በቁጥር ደረጃ እንግዲህ አሁን ዚያ መርሳ፣ ውጫሌ፣ ደሴ፣ ኮምቦልቻ ድረስ ደርሷል የተፈናቃዮቹ። በሌላ በኩል በጎንደር በኩል ደባርቅ ላይ ከፍተኛ የሆነ ቁጥር አለ። ጎንደር ከተማውም ውስጥ እንደዛው። በአጠቃላይ በሰሞኑ ባለፉት 5-6 ሳምንታት ብቻ በተፈጠረው ይሄ ህወሓት ወረራ እስከ 400-500 ሺህ የሚጠጋ የህብረተሰብ ክፍል በቁጥር አሁን በየመጠለያ ጣቢያዎች ሜዳ ላይ የወደቀ በወየ ሆስፒታሎች አካባቢ በጠና ኬላዎች አካባቢ ተጠልሎ ይገኛል። ይሄ እንግዲህ ያለፉት ሳምንታት ብቻ የተፈጠረውን የተፈናቃይ ቁጥር ነው እየጠቀስኩ ያለሁት። ይሄ በቁጥር ደረጃ ነው። ከዛ ባለፈ ግን የአደጋው የተፈናቀሉ ወገኖቻችን ያሉበት የጤና ሁኔታ፣ ያሉበት አጠቃላይ የደህንነት ሁኔታ፣ እያገኙ ያሉት መረጃ ምን ያህል ከዚህ በኋላ ደህንነታቸውን ሊያረጋግጥላቸው የሚችል ነው የሚለው ነገር እጅግ በጣም ውስብስብ ያለና እናገኘው መረጃ የሚጠቁመው አሁንም ከፍተኛ የሆነ ስጋት ላይ እንዳሉ ነው። ኮረም ተፈናቅለው ቆቦ የገቡ ወገኖቻችን ከቆቦ ተፈናቅለው ወልዲያ ገብተዋል። ያ የገቡ ወገኖቻችን አሁንም መርሳ ከመርሳም ያለ ደሴና ኮምቦልቻ ደርሰዋል። እነዚህ በእግራቸው መጓዝ የሚችሉ አቅም ያላቸው ናቸው። ከዚህ ልፍ ያለና መኪኖችንም ወይም ሌሎችን የትራንስፖርት መንገድ ተጠቅመው አገር ለቀው መውጣት የሚችሉት ደግሞ ወደ አዲስ አበባና ሌሎችም አካባቢዎች ሄደዋል ማለት ነው። እና በአጠቃላይ እዛ አካባቢ እየሆነ ያለው ነገር እጅግ በጣም አስከፊና ማናችንንም ድጋፍ የሚያስፈልግ ነው ማለት ነው።
እሺ፣ እንግዲህ አሁን ለጠቀሳችኋቸው ተጎጂዎች፣ ተፈናቃዮች፣ እርዳታ ፈላጊዎች ምን እየሰራችሁ ነው? ምን እያደረጋችሁ ነው? ወይዘሮ ሙሉሰው
አሁን እንግዲህ ለአሁኑ ዙር የአማራ የአደጋ ጊዜ ገንዘብ ማሰባሰቢያ ጎፈንድሚ ከፍተናል። በጁላይ 31 ደግሞ ከዚሁ ከጎፈንድሚ ጋር አብሮ የተያያዘ የቴሌቶን አዘጋጅተን ነበረ። ብዙ የመገናኛ ዳሮች የተሳተፉበትና በቀጥታ የተላለፈ። በዚህም ፕሮሰስ ውስጥ እንግዲህ ከ600,000 ዶላር የአሜሪካ ዶላር በላይ ወደዛ የሚጠጋ እያሰባሰብን ነው። አሁንም ደግሞ በቀጣይ በየከተማው እነዚህ የተለያዩ የአማራ አደረጃጀቶች ያሉበት ስቴቶች ውስጥም የዚሁ የፋና አባላት የሆኑ አደረጃጀቶች በተለያየ ቀን ፈንድሬዚንግ በየከተማው እያዘጋጁ ነው። ይህንኑ ኤፈርታችንን ለማጎልበት $1,000,000 ነው እንግዲህ እንደ ግብ አድርገን የተነሳ ነው። እንዳልኩት እንግዲህ ወደ 600,000 ደርሰናል። አሁን በሚቀጥለው ደግሞ August 21 የሚቀጥለው ቅዳሜ እንደገና ሌላ ቴሌቶን ተዘጋጅቷል። በዛም ቀን ደግሞ ብዙ ተሳታፊዎች ይኖራሉ፣ ብዙ ፕሮግራሞች አሉ። እስካሁንም ድረስ ደግሞ የተገኘውን ገቢ ይሄ ነገር በጣም ለአደጋ ጊዜ እንድንደርስ ብለን ስለሆነ የተነሳ ነው። አሁኑኑ ኦልሬዲ ስራ ተጀምሯል። መሬት ላይ አገር ቤት የክራይሲስ ማኔጅመንት ግሩፕ ቲም አለን። እዛ የተቋቋመ ኮሚቴ እዚያ ባንክ ተከፍቶ ስራውን እነሱ መሬት ላይ ያለውን የሚያስፈልገውን ነገር በማየት በየቦታው እነዚህ ወገኖቻችን ተፈናቅለው እርዳታ ወዲያው የሚያስፈልጋቸውን እርዳታ ማድረግ ስርጭቱን ጀምረናል። አሁን
አቶ ተመስገን ይህንን በዚህ መልክ እስካሁን $600,000 ማሰባሰባችሁናል ገልጸዋል ወይዘሮ ሙሉ ሰው። ከዛም ደግሞ ሌላ ተጨማሪ ለማሰባሰብ እቅድ አላችሁ እስከ $1,000,000 ድረስ የሚደርስ ብለዋል። እና እንዴት ነው ለማድረስ ያሰባችሁት? በምን አይነት መልኩ ነው ቀጥታ ገንዘቡ ለሚያስፈልጋቸው ሰዎች የሚደርሰው?
አመሰግናለሁ ጆን። እንግዲህ $1,000,000 የሚለው እንደው እንደ መነሻ በግብ ያስቀመጥነው ነው። የተፈናቃዩ ቁጥር የእርዳታ አስቸኳይ እርዳታ የሚያስፈልገው የህብረተሰብ ክፍል በየቀኑ እየጨመረ ያለ ስለሆነ ከዚህም ልፍ ያለ እንቅስቃሴ ነው እያሰብን ያለ ነው። ይህም ብቻም አይደለም እንግዲህ እየተፈናቀለ ያለው አርሶ የሚያበላው ገበሬ ነው። ይሄ ቀውስ የአንድ ወር የሁለት ወር ቀውስ ብቻ አይደለም፣ በጣም ሰፊ የሆነ ቀውስ ስለሆነ በዘላቂነትም ህብረተሰቡን ለማቋቋምና ሰፋ ያለ ስራ ለመስራት እያቀድን ስለሆነ እንደው $1,000,000 የሚለው እቅድ ከመነሻችን ያስቀመጥነው ስለነበረ እሱ ማስተካከያ እንዲደረግበት ነው። ይህንን ገንዘብ የሚያሰባስቡ በውጭ የሚኖሩ የአማራ ድርጅቶች የአደረጃጀት የሚንቀሳቀሱ ነን ፕሮፊት ድርጅቶች ናቸው እና የሚሰበስቡትንም ገንዘብ በቀጥታ ለእርዳታው ለሚያስፈልገው የህብረተሰብ ክፍል የማድረስ ማንዴት ነው ያላቸው። ያ በዛ ልክ ነው መንቀሳቀስ የሚችሉት እና እሱኑ ነው ለመተግበር እየሞከረን ያለ ነው። ይህንን በውጭ የምንሰበስበውን ገንዘብ አገር ቤት አስቸኳይ እርዳታ ለሚያስፈልጋቸው ቶሎ ማድረስ የሚችል ከመንግስት ሆነ ከማንኛውም የፖለቲካ እንቅስቃሴ ገለልተኛ የሆነ ቡድን ለማቋቋም ነበረ የመጀመሪያው ፕላናችን። እሱ ተሳክቶልን እሱን ቡድን አቋቁመናል። ያ ቡድን የአገር ቤት የባንክ አካውንት ከፍቶ አሁን በሁለት አካባቢዎች የስርጭት ስራ ጀምሯል። ከፍተኛ የሆነ እርዳታ ለሚያስፈልጋቸው በተለይ በሞት አፋፍ ውስጥ ያሉ በረሀብ ጠኔና በተለያየ በቁርጥ መቁሰልም በምንም በሆስፒታሎችና በተለያዩ የጤና ኬላዎች አካባቢ ለሚኖሩ ወገኖቻችን ሕክምና መድኃኒትና በተለይ ደግሞ ያቋቋምነው ኮሚቴ ስራውን ጀምሯል። የባንክ አካውንት ከፍቶ ከዚህ የሚላከውን ገንዘብ እያስተባበረ አስፈላጊ በጣም አስፈላጊ ለሆኑ እርዳታዎች በተለይም በሆስፒታሎች ዙሪያ ለተጠለሉ የበረሀብ ጠኔ የሞት አፋፍ ላይ ላሉ ለቆሰሉ ወገኖቻችን የመድኃኒትና የአልሚ ምግቦች ቶሎ መድረስ ስላለበት እሱን እንቅስቃሴ አሁን ጀምረናል በወሎና በጎንደር አካባቢ። ከዚህም በኋላ ይሄ የገንዘብ ማሰባሰብ እንቅስቃሴ ተጠናክሮ የሚቀጥል ነው የሚሆነው። ያ ኢትዮጵያ ያለው የኛ ቡድን ያቋቋምነው ቡድን ከላይ እርዳታውን ቶሎ የሚያደርስ ነው የሚሆነው። ቀደም የምትገለጽበት ይሄ እንግዲህ ትልቅ የሆነ ሀገራዊ ቀውስ ነው። በዚህ አይነት ሀገራዊ ቀውስ መንግስት የራሱ ድርሻ ሊኖረው ይገባል። እስካሁን ድረስ ይግባ የሚባል የመንግስት ድጋፍ እንዳልደረሰላቸው አረጋግጠናል። ከዛም ባሻገር የዓለም አቀፍ ማህበረሰብ የተዳሩ ድርጅቶች ዲግባ የሚባል እንቅስቃሴ አልተደረገም። የተመድ የአስቸኳይ ጊዜ ሰብአዊ እርዳታ ማስተባበሪያ ቢሮ ኃላፊው የሆኑት ማርቲን ግራፊክስ በቅርቡ ወደ ኢትዮጵያ ሄደው እያለ አካባቢውን ጎብኝተው ከዛም በኋላ አስቸኳይ እርዳታ ለማድረግ ዝግጁ ገውን ገልጸው ነበር፣ ግን እስካሁን ድረስ የታየ ነገር የለም እና የዓለም አቀፉ ማህበረሰብ የመቀስቀስ ስራ እንሰራለን። መንግስትንም ላይ ጫና ማድረግ ስራ እንሰራለን። በዛውም ደግሞ እኛውም ደግሞ ማድረግ የምንችለውን ለወገኖቻችን ለመድረስ እንሞክራለን ማለት ነው።
በጣም አመሰግናለሁ። ከአማራ አደጋ ጊዜ የገንዘብ ማሰባሰቢያ ኮሚቴ ወይም ቡድን ተወክላችሁ ስለምትሰሩት ስራና እየሰራችሁት ስላለው የእርዳታ ማሰባሰብ ስራ መረጃ ለአድማጮቻችን ስለተሰጣችሁ አመሰግናለሁ። ወይዘሮ ሙሉሰው ያየራድና አቶ ተመስገን መንግስቱ እግዚአብሔር ይስጥልን በአድማጮቻችን ስም
እናመሰግናለን። ጽዮን፣
እኛም እናመሰግናለን።
የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የሚተላለፍላችሁን የአማርኛ ቋንቋ ዝግጅታችንን ነው። ወደ ተከታዩ ዘገባ እንለፍ። የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር በየዓመቱ ለአፍሪካ ወጣት መሪዎች በሚያዘጋጀው የማንዴላ ፌሎሺፕ የልምድ መለዋወጫ መድረክ ላይ በዚህ ዓመት ኢትዮጵያን ወክለው ከተሳተፉት ወጣቶች አንዷ ጎጆ የተሰኘውን የህሙማን መጠለያ ተቋም የመሰረተችው ዶክተር ሰላሜነሽ ጽጌ ናት። ተቋሙ ከኢትዮጵያ የተለያዩ የገጠር ከተሞች ለተጨማሪ ሕክምና አዲስ አበባ ሪፈራል ሆስፒታሎች ተልከው የሚመጡ ማረፊያ በማጣትና ገንዘባቸውን ለሕክምና በመጨረስ ለጎዳና ህይወት የሚዳረጉ ህሙማንን በጊዜያዊነት የሚያሰለጥን ሲሆን ባለፉት 3 ዓመታት ውስጥ ከ81,000 በላይ የሚሆኑ ህሙማንን ረድቷል። ጎን ለጎንም በኢትዮጵያ የመጀመሪያው የሆነውን የህጻናት ስነ ባህሪና የእድገት ሁኔታ የሚያጠና ተቋም በጥቁር አንበሳ ሆስፒታል ያስጀመረችው ዶክተር ሰላሜነሽን ያነጋገረቻት ስመኝሽ የቆየናት ቀጥሎ ይቀርባል።
ከ7 ዓመት በፊት በጥቁር አንበሳ ጤና ሳይንስ ኮሌጅ የመጨረሻ ዓመት የህክምና ትምህርቷን ትከታተል የነበረች አንዲት ወጣት በየቀኑ በሆስፒታሉ ግቢ ውስጥ ላስቲክ አንጥፈው የሚተኙትን ወይም የሚበሉትን አጥተው የሚለምኑትን ህመምተኞች ስታይ በየቀኑ ልቧ ይሰበር ነበር።
ታሞ አንድ ሰው ታሞ መጥቶ ህመሙን ብቻ አይደለም አከመሽ የምትልኪው እና በጣም ብዙ አይነት ነገሮች አሉ የሚረብሽሽ፣ ቀኑን ሙሉ የሚረብሽሽ፣ ማታ የማያስተኝሽ ብዙ ችግሮች አሉ እና እነዛን ነገሮች በቃ በየዕለት ዕለት ህይወታችን አንድ ነገር እያደረግን ማገዝ የምንችለውን እያገዝን ከኪሳችንም ማድረግ የቻለውን እያደረግን በዛ መልኩ ራሳችንን ለማጽናናት የምንሞክርበት ሂደት ነበረን።
ይቺ ወጣት ዶክተር ሰላሜነሽ ጽጌ ትባላለች። የ29 ዓመት ወጣት ስትሆን አሁን በጥቁር አንበሳ ጤና ሳይንስ ኮሌጅ የህጻናት ህክምና ስፔሻሊስት እና በአዲስ አበባ ዩኒቨርሲቲ የህጻናት ህክምና ክፍል ረዳት ፕሮፌሰር እንዲሁም ለነዚህ ማረፊያ ያጡ ህሙማን የክፉ ቀን ደራሽ የሆነው ጎጆ ህሙማን ማረፊያ መስራችና ፕሬዝዳንት ናት። ዶክተር ሰላሜነሽ የህክምና ትምህርቷን ለመጨረስ የልምምድ ስራ እየሰራች በነበረበት ወቅት ያጋጠማት ታካሚ ነው ልቧን ለሚሰብረው ችግር እልባት ለመስጠት ምክንያት ይሆናት።
ሰርጂካል ዲፓርትመንት እየሰራሁኝ በነበረበት ጊዜ የምሽት ተረኛ ሐኪም ሆኜ አንድ ወጣት ልጅ ነው ወደ 30 አካባቢ የሚሆን ወደ እኔ ቢሮ ይመጣል እና እጁ ላይ ስብራት ደርሶበት ነው የመጣው። መገጣጠሚያው አካባቢ ነው እና ካየሁት በኋላ ወደ ጥቁር አንበሳ ሆስፒታል መሄድ እንዳለበት ነገርኩት። በዛ ስለው በጣም አዘነ፣ ማልቀስ ጀመረ። እንደነገርኩኝ ምን ሆነክ ነው ብዬ ጠየቅኩት። ከአምቦ ከሚባል አካባቢ ነው የመጣው ልጁ እና ከአምቦ አዲስ አበባ ለመድረስ 3 ቀን ነው የፈጀብኝ አለ። በእግሩ ነው የመጣው። ለዚህ ለህክምናው ለሪፈር ስለተባለ አዲስ አበባ ነው ህክምናው ያለው ተብሎ እጄን ላለማጣት የ3 ቀን ተጉሼ ነው የመጣሁት አለ። ምንም ምግብ አልበላሁም አለ። 3 ቀን ውሃ ብቻ ነው እየቀመስኩ የመጣሁት። አሁን ደግሞ ሌላ ቦታ ሂድ ትይኛለሽ፣ እኔ ሀገሩንም አላውቀውም የትም አልሄድም አለ። በጣም አዘንኩኝ።
ይህ አጋጣሚ ለጎጆ ህሙማን ማረፊያ መመስረት ምክንያት ሆነ። ጓደኞቿን ካሰባሰበች በኋላ ስራው የጀመረው ለምግብ፣ ለመጠለያ፣ ለትራንስፖርት ገንዘብ በማጣት መሬት ላይ ወድቀው የሚገኙ ህሙማን ምን ያክል ናቸው የሚለውን በማጥናት ሲሆን በወቅቱ በጥቁር አንበሳ ብቻ በአንድ ሳምንት ውስጥ ለህክምና ወደ አዲስ አበባ መጥተው ህክምናቸው ቶሎ ባለማለቁ ለልመና የተዳረጉ 70 ሰዎችን አገኙ። ከተለያዩ የመንግስት ሪፈራል ሆስፒታሎች የተገኙት ሲደመሩ ግን እስከ 300 ይደርሳሉ።
እየለመኑ ይመገባሉ። እዛው ሆስፒታል ውስጥ ካርቶን ላስቲክ አንጥፈው ይተኛሉ። ህክምናቸውንም ሲጨርሱ ወደ ሀገራቸው የሚመለሱበት ገንዘብ ስለሌላቸው ጎዳና ላይ ይቀራሉ። እና በጣም ብዙ ነው ቁጥሩ፣ በጣም አስደነገጠ። አብዛኞቹ ሐኪሞች ደግሞ እንዲህ መሆኑ ይሄ ችግር የህክምና ዘይቤያቸውን ራሱ እንደሚያስቀይራቸው ነገሩ እና እንደ መፍትሄ ያስቀመጡትም እነዚህን ለብቻቸው ሰፖርት የሚያደርግ የሚያግዛቸው ሲስተም ቢኖር የተሻለ ነው በሚለው ነበር። እኛም በዛ መልኩ ስለነበር መጀመሪያ የሚያሰብ ነው ጎጆን ተመሰረተ ማለት ነው።
ጎጆ የህሙማን ማረፊያ በ2007 ዓ.ም ተቋም ሆኖ ለመመስረት ፈቃድ ሲያወጣ የመጀመሪያ ስራው ዶክተር ሰላሜነሽ እና ጓደኞቿ ከኪሳቸው በሚያዋጡት ገንዘብ ለህሙማኑ ምግብ ማቅረብ ነበር።
ለህሙማኑ ምግብ በመመገብ ጀመርን። እዛው ጥቁር አንበሳ ሆስፒታል ውስጥ ራሳችን 15ችን እያዋጣን ከካፌው ምግብ እያወጣን ራሳችን ደግሞ የሚተኙበት ቦታ ይታወቃል። ወደ ኢመርጀንሲ አካባቢ ኦፒዲ አካባቢ ምናምን ስቴጂ ካርቶን ላስቲክ አንጥፎ ታገኛቸዋለሽ እና እዛ እየሄድን ኑ አብረን ምሳ እንብላ እያለን እየጠራን በዛ መልኩ ጀመርን ማለት ነው። ህክምናቸውን የጨረሱ ምንም አይሰሩ እንዲሁ ዝም ብለው ሆስፒታል ውስጥ የሚኖሩ ሰዎች ነበሩ። እነሱን ሁለት ሁለት እየመረጥን በየሳምንቱ ትኬት እየቆረጥን ወደ ሀገራቸው መመለስ ጀመርን።
በወራንዴ የነበረው ይህ የመመገብ ሂደት አድጎ ዛሬ ጎጆ የጤና ሚኒስቴርና ሌሎች አካላት ከመሬት ጀምሮ እስከ ግንባታ ባደረጉለት ድጋፍ ተክለሃይማኖት ጤና ጣቢያ ግቢ ውስጥ የሚገኘውን መጠለያ ለመክፈት ችሏል። መጠለያው ተሰርቶ አገልግሎት ከጀመረ 3 ዓመት የሆነው ሲሆን 52 ህሙማንን ከናስታማሚዎቻቸው የማስጠለል አቅም አለው። እስካሁንም የምግብ አገልግሎት የሚያገኙትን ሳይጨምር ከ81,000 በላይ ሰዎች በመጠለያው ተጠቃሚ መሆን ችለዋል። ለመሆኑ እነዚህ ህመምተኞች ከየት አካባቢ ነው የሚመጡት?
በ12 ሪፈራል ሆስፒታሎች አሉ አዲስ አበባ ውስጥ። ከዛ ውስጥ ላሉት ሪፈራል ሆስፒታሎች የጎጆን ሪፈራል ፎርም ነው የበተንላቸው። በዛ ሪፈራል ፎርም ላይ ኤሊጂቢሊቲ ክራይቴሪያዎች አሉ። አንድ ታካሚ ከአዲስ አበባ ውጭ መሆን አለበት የመጣው። አዲስ አበባ ውስጥ የሚያገዘው ሰው መኖር የለበትም። አሁን ለምሳሌ ጎጆ ባይኖር ያለው አማራጭ መንገድ ላይ መውደቅ ነው። በአብዛኛው የሚጠቀመው ከ90% በላይ ጥቁር አንበሳ ሆስፒታል የሚመጡ ህሙማኖች ናቸው። አብዛኞቹ ከኦሮሚያ ክልል ነው የሚመጡት በሪፈራል ሲስተሙም። በአብዛኛው ስንመለከተው ኦሮሚያ ክልል ነው በአብዛኛው የሚጠቀመው የሆስፒታሉን ግልጋሎቶች ሪፈራሉ ስንመለከት አንደኛ ማለት ነው። በአብዛኛው ከዛ ነው የሚመጡት። ከዛ ውጭ ግን ከደቡብ የሚመጡ አሉ፣ ከሰሜኑም ክፍል የሚመጡ አሉ፣ ከተለያየ የኢትዮጵያ ክፍል ሪፈር ተብለው ነው የሚመጡት።
90% የሚሆኑት በጎጆ ውስጥ አገልግሎት የሚያገኙት ህሙማን የካንሰር ተጠቂዎች ናቸው። ይህ የሆነው ለምንድን ነው ስል ዶክተር ሰላሜነሽን ጠየኳት።
በ2-3 ሳምንት የሚወስዱት መድኃኒት አለ። ስለዚህ በዛ ጊዜ ውስጥ ወይም ክትትላቸው 2-3 ሳምንት ሲሆን ቀጠሯቸው ወጥተው ሄደው እንደገና ተመልሰው መምጣት አይችሉም። ያንን ለማድረግ በቂ ገቢ የላቸው። በአይነት የሆኑት ህሙማኖች እዛ ሆስፒታል ውስጥ መቆየትን ይመርጣሉ። ስለዚህ ጎጆ ግልጋሎት የሚሰጠው ለእንደዚህ አይነት ህሙማን ነው።
ዶክተር ሰላሜነሽ ከዚህ በጎ ስራዋ ጎን ለጎን በኢትዮጵያ ውስጥ እስካሁን የሌለና የህጻናት ስነ ባህሪና የእድገት ሁኔታን የሚያጠና ዴቨሎፕመንታል ፔዲያትሪክስ የተሰኘ የህጻናት ህክምና አይነት በጥቁር አንበሳ ሆስፒታል መስርታለች። በእነዚህ ሁለት ስራዎቿ ምክንያትም በአሁኑ ሰዓት በአሜሪካ የውጭ ጉዳይ ሚኒስትር አማካኝነት በየአመቱ ለወጣት የአፍሪካ አመራሮች የልምድ መለዋወጫ መድረክ እንዲሆን በሚዘጋጀው የማንዴላ ፌሎሺፕ ተሳታፊ ስትሆን በተመሳሳይ ሰዓት እንዲሁ በካናዳ የዲቨሎፕመንታል ፔዲያትሪክስ ትምህርት እንድትከታተል ባገኘችው እድል መሰረት እየተማረች ትገኛለች። አድማጮች፣ በእነዚህና ዶክተር ሰላሜነሽ በተለይ በህጻናት ህክምና ዙሪያ እየሰራች ስላለቻቸው ፈርቀዳጅ ስራዎች የሚቃኘውን ቀጣዩን ዝግጅት በሰኞ ምሽት ፕሮግራማችን ይዘን እንመለሳለን። ለአሜሪካ ድምፅ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።
በዩናይትድ ስቴትስ መንግስቱና በስቴቶቹ መካከል ያለው ግንኙነት ሰለሞን አባተ ነው የዘጋጀው።
በ በዩናይትድ ስቴትስ ፌዴራላዊ መንግስታዊ አወቃቀር ሁሉም ክልላዊ መንግስታት ወይም ግዛቶች ወይም ሀምሳዎቹ ስቴቶች የተዋቀሩት በፌዴራሉ መንግስት ቁመና ወይም አምሳያ ነው። የስቴቶቹ መንግስታት እንደ ፌዴራሉ ሁሉ ቁጥጥርና ሚዛንን ማስጠበቅ በሚያስችል ሁኔታ በሶስት መንግስታዊ ዋልታዎች ወይም ክንፎች የተመሰረቱ ናቸው። የስራ አስፈጻሚው፣ ህግ አውጪውና የዳኝነቱ ወይም የህግ ተርጓሚው መዋቅሮች የሚንቀሳቀሱት፣ የሚገናኙት፣ አንዱ ሌላኛውን የሚቆጣጠሩት በፌዴራሉ መንግስት አምሳያ ነው። በፖሊሱ፣ በአብያተ መጻሕፍቱ፣ በትምህርትና በጤና፣ በመደበኛ ምዝገባዎች፣ ፍቃዶች፣ የመንገድ ላይ እንቅስቃሴና ስርዓትን በማስከበርና በሌላም በበዛው ሁሉ አሜሪካውያን የዕለት ተዕለት ግንኙነቶቻቸው ከስቴቶች ወይም ከክልል መንግስታትና ከአካባቢ አስተዳደሮችና ስልጣናት ጋር ነው። በነገራችን ላይ የዩናይትድ ስቴትስ ሕገ መንግሥት ስቴቶች ሁሉ ሕገ መንግሥት እንዲኖራቸው አስገዳጅ ድንጋጌ ባይጥልም ሪፐብሊካዊ ቅርጽ እንዲጠብቁ እንደሚፈቅድ የክልልና የአካባቢ መንግሥት በሚል የሰፈረ የዋይት ሃውስ ሰነድ ይናገራል። የእያንዳንዱ ስቴት የበላይ ሥራ አስፈጻሚ የስቴቱ ገዢ ወይም በኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ አቻ የክልል ርዕሰ መስተዳድር ወይም ፕሬዚዳንት በሕዝብ በቀጥታ በሚሰጥ ድምፅ ይመረጣል። በብዙ ስቴቶች ውስጥ የሥራ አስፈጻሚው አባላት የሚሆኑ ብዙ የሥልጣን ቦታዎችን በሕዝብ ይመረጣሉ። የስቴቱ ምክትል ገዢ ወይም ምክትል ርዕሰ መስተዳድር፣ ጠቅላይ አቃቤ ሕጉ፣ ኦዲተሮችና ኮሚሽነሮች በዋና ሥራ አስፈጻሚው የሚሰየሙ ሳይሆኑ በሕዝብ በቀጥታ እየተመረጡ የሚሾሙባቸው ስቴቶች ብዙ ናቸው። ስቴቱ ለአሰራር ይመቸኛል በሚልበት ሁኔታ ራሱን እንዲያደራጅ መብትና ሥልጣን ተሰጥቶታል። ሀምሳዎቹም ስቴቶች በሕዝብ በቀጥታ በተመረጡ እንደራሴዎቻቸው አማካይነት ከአገረ ገዢው በሚቀርቡ ወይም ከራሳቸው በሚመነጩ ሐሳቦች መሠረት ሕግጋትን የሚያረቁባቸውና የሚያወጡባቸው ምክር ቤቶች የስቴቱን በጀትም ያጸድቃሉ። የግብር ሕጎችና ደንቦችን ያወጣሉ። የስቴቱ ከፍተኛ ባለሥልጣናት ሊጠየቁባቸው የሚችሉ የክስ አንቀጾችን ያረቃሉ። ከኔብራስካ በስተቀር 49 ስቴቶች እንደ ፌዴራሉ የተወካዮች ምክር ቤት ወይም ኮንግረስ ሁሉ በሁለት ክንፍ ወይም ምክር ቤቶች የተከፈሉ ናቸው። ለአራት ዓመት በሚመረጡ የስቴት ሴናተሮች፣ የፌዴራሉ ሴናተሮች ለስድስት ዓመት ነው የሚመረጡት፣ እንዲሁም ለሁለት ዓመት በሚመረጡ የሕዝብ ተወካዮች የላይኛው ምክር ቤትና የታችኛው ምክር ቤት ተብለው በሚጠሩ ምክር ቤቶች የተዋቀሩ ኮንግረሶች አሏቸው። የኔብራስካ ስቴት ኮንግረስ ባለ አንድ ምክር ቤት ሸንጎ ነው። የሕዝብ ተወካዮች የሚመክሩበትና የሰፋው የታችኛው ምክር ቤት በተለያዩ ስቴቶች ውስጥ እንዲሁ የተወካዮች ምክር ቤት ወይም ሸንጎ ወይም ጉባኤ ወይም የልዑካን ምክር ቤት እየተባለ ይጠራል። የየስቴቱ የዳኝነት ክንፍ በስቴቱ ወይም በክልላዊ መንግስቱ ጠቅላይ ፍርድ ቤት የበላይነት የሚመራ ሆኖ የስቴቱን የበታች ፍርድ ቤቶች ውሳኔዎች ይግባኝና አቤቱታ ይሰማል። የፍርድ ቤቶች አወቃቀርና የዳኞች ሹመት ወይም ምርጫ የሚወሰነው በስቴቱ ሕግ አውጪ አካል አሊያም በስቴቱ ሕገ መንግሥት ነው። የስቴት ጠቅላይ ፍርድ ቤት ሥራ በበታች ፍርድ ቤቶች የተፈጸሙ የሕግ አተረጓጎም ግድፈቶች ካሉ ማስተካከል እንጂ እንደ አዲስ ለዳኝነት መሰየም አይደለም። በመሆኑም በበዛው ጊዜ የስቴቱ ጠቅላይ ፍርድ ቤት ውሳኔ የመጨረሻና ተፈጻሚ የሚደረግ ቢሆንም ምናልባት ከዩናይትድ ስቴትስ ሕገ መንግሥት ጋር የሚጋጭ ወይም የማይጣጣም መፋለስ ተፈጥሯል ብሎ ያመነ ወገን ዋሽንግተን ዲሲ ለሚገኘው የሀገሪቱ ጠቅላይ ፍርድ ቤት አቤት ሊል ይችላል። ከስቴቱ ወይም ከክልላዊ መንግስቱ በታች ያሉት የአካባቢ ስልጣናት በሁለት የተከፈሉ ሆነው በአውራጃዎችና በከተሞች ማዘጋጃ ቤቶች የተደራጁ ናቸው። አውራጃዎቹ በተለያዩ ስቴቶች ውስጥ የተለያየ ስያሜ ያላቸው፣ በብዙዎቹ ካውንቲ ይባላሉ። አላስካ ውስጥ ቦሮስ ይሏቸዋል። ሉዊዚያና ፓሪሽስ ትላቸዋለች። አንዳንድ ስቴቶች ደግሞ አውራጃዎቻቸውን ወይም ካውንቲዎቻቸውን በከተማ ቀመስ አካባቢዎች ይሸነሽኗቸዋል። ካውንቲ በዛሬ የኢትዮጵያ አካባቢያዊ አስተዳደር አቻ የዞን አስተዳደር እንደማለት ነው። በአካባቢ አስተዳደሮች ከካውንቲና ከከተሞች አስተዳደሮች ወሰኖች ውጪ ያሉ ቀጣናዎች ወይም ወረዳዎች የትምህርት ቤቶችና የእሳት አደጋ መከላከያ አመቺ አከላለል ስርዓቶችን ተከትለው የተዋቀሩም አሉ። የከተሞች አስተዳደሮች ወይም ማዘጋጃ ቤቶች፣ የፓርኮች፣ የመናፈሻና መዝናኛ፣ የፖሊስ፣ የእሳት አደጋ መከላከል፣ የቤት፣ የድንገተኛ ሕክምና፣ የከተሞች ፍርድ ቤቶች፣ የህዝብ ማመላለሻን ጨምሮ የትራንስፖርት በአጠቃላይ፣ የመንገዶች፣ የቆሻሻና ፍሳሽ፣ በረዶ የመጥረግ፣ ምልክቶችን የማቆምን የመሳሰሉና ሌሎችም የበዙ አገልግሎቶችን የማቅረብና የማስፈጸም ግዴታዎችና ኃላፊነቶች አሉባቸው። በዩናይትድ ስቴትስ ፌዴራል መንግስቱና ስቴቶች የሚጋሯቸውና የተቆረጡላቸው ኃላፊነቶችና ስልጣናት ሲኖራቸው በስቴት ወይም በክልል ደረጃ ያሉ የበታች የአስተዳደር ስልጣናት የሚሰጡት ግን በክልሉ መንግስት ወይም በስቴቱ ነው። ከንቲባዎች፣ የከተሞች ምክር ቤቶችና ሌሎችም የአስተዳደር አካላት በቀጥታ በህዝብ ይመረጣሉ። እንደ ድርና ማግ የተሳሰረው እንደ ቋሚና ማገር የተደጋገፈውና የሚንቀሳቀሰው የዩናይትድ ስቴትስ ፌዴራላዊ መንግስት እንዲህ የተሳለጠ ግንኙነት እንዲኖረው እያንዳንዱ ዜጋም በየትኛውም ስቴት ይኑር በየትኛውም ቴሪቶሪ ወይም ከተማ ሀገሬ ዩናይትድ ስቴትስ ነች፣ ዩናይትድ ስቴትስ ሀገሬ ነች ብሎ እንዲኖር መብቶቹን እንዲጠይቅና እንዲያስከብር ከአካባቢው እስከ መላ ሀገሪቱ የሚጠበቁበትን ግዴታዎቹን ያለማመንታት እንዲወጣ የሚያደርገው የጠነከረ የዜግነት ስሜትና ከሀገሪቱ ጋር ያለው መቆራኘት እንደሆነ የቱሌን ዩኒቨርሲቲው የፖለቲካ ሳይንስና የዓለም አቀፍ ግንኙነቶች መምህር የዩናይትድ ስቴትስ ፖሊሲዎችና አስተዳደር ጉዳዮች ምሁሩ ፕሮፌሰር አድኖ አዲስ ይናገራሉ።
እንግዲህ የአሜሪካ መንግስት ለፌዴራሉ አስተዳደር ስልጣን ይሰጣል። ለስቴቶቹ እንግዲህ ክፍለ ግዛትን በላቸው ለክፍለ ግዛቶቹ ስልጣን ይሰጣል። እንግዲህ ሁሉ በተሰጣቸው ስልጣን ነው የሚሰሩ። ነገር ግን አንድ በጣም አጣማሪ ነገር አለ። ሁሉም የአሜሪካ ዜጋ ነው። ለምሳሌ 14ኛው ማሻሻያ 14th Amendment የህገ መንግስቱ ማሻሻያ እዚህ የተወለደ ሁሉ አሜሪካ ሁሉ የአሜሪካ ዜጋ ነው ብሎ ነው የሚጀምር እና ህዝብ የሚታየው እንደ ዜጋ ነው። ዜግነቱ ከመንግስቱ ጋር ቀጥታ ያገናኘዋል፣ ከፌደራል መንግስቱ ጋርም ነው እና ስልጣናቸውን ጠብቀው ነው የሚኖሩ። የፌደራል መንግስት ስልጣን ይጠቀማል፣ ይፈራል። ክፍለ ሀገሮችም ስቴቶችም እንደሱ ያደርጋሉ። ከዚያ በላይ ደግሞ ገለልተኛ ህግ የሚተረጉም ፍርድ ቤት አለ። ፍርድ ቤቶቹ እያንዳንዱን አስተዳደር የስቴቱም ይሆን የፌዴራሉ አስተዳደር ከተሰጠው ስልጣን ውስጥ ከወጣ እና ህገ መንግስትን ከጣሰ ጥሰሃል ብለው ባለህበቱ መስመር ሂድ ብለው ይናገራሉ፣ ይወስናሉ። ውሳኔው ተከታይነት ይኖረዋል። እሱም አስፈላጊ ነው። አንዱ አንዱን እየገፋ ስቴቱ ፌደራል መንግስት ስቴቱን እንዳይሄድ መስመር ይዞ እንዲሄድ አስተካክሎ እንዲሄድ የሚመሩ የሚያስተዳድሩ የሚናገሩ ገለልተኛ ዳኛዎች እና ፍርድ ቤቶች አሉ። ለምሳሌ ሱፕሪም ኮርት እንደሱ ነው የሚያደርግ። ግን
ጠቅላይ ፍርድ ቤቱ
አገሪቱ የተመሰረተችው በዜግነት ነው። ሁሉም ዜጋ መብት በየቦታው ባሉት የክፍል ግዛቶች ወይም ስቴቶች ይከበራል። መሄድ ይችላል፣ ከአንድ ቦታ ወደ አንድ ቦታ መስራት ይችላል። እያንዳንዱ ስቴት ከየትም ይምጣ የአሜሪካን ዜጋ እኩል በሆነ አይን ተመልክተው በእኩልነት ማስተዳደር አለባቸው። ይሄ ነው ደግሞ ያጋጠማቸው እና ህዝቡ ከአንድ ቦታ ወደ አንድ ቦታ ሲሄድ ወደ ሌላ ሀገር ሄድኩ አይደለም፣ ይህን ሀገር ነው። እዛ 50 ዓመት የቆየ ከአንድ ስቴት 1 ዓመት ከቆየው ጋር ልዩነት የለውም። 6 ዓመት ከቆየው ጋር ልዩነት የአሜሪካ ዜጋ እስከሆነ ድረስ
የዩናይትድ ስቴትስ ፌዴራል መንግስትና ስቴቶች ወይም ግዛቶቹ ወይም በአቻ አጠራር የክልል መንግስታቱ በህግ የተደነገጉ የየራሳቸው ስልጣኖች፣ ኃላፊነቶችና ስራዎች አሏቸው። አንዱ የሌላውን ስልጣን እንዲረግጥ ወይም እንዲጥስ አልተፈቀደም። ሆኖም ግን ሁለቱም ሊሰሯቸው የተፈቀዱ ወይም የሚጋሯቸው ኃላፊነቶችም ተደንግገዋል። ፕሮፌሰር አድኖ ያብራራሉ።
አወቃቀሩ የአሜሪካ መንግስት እንዲህ ነው። መጀመሪያ መሰረቱን ልናገር፣ ህገ መንግስቱ የሚለው ይሄ ደግሞ በአሜንድመንት ህገ መንግስቱን ማሻሻያ ላይ እንዲህ ብሎ ይናገራል። ለፌዴራል መንግስቱ በቀጥታ ያልተሰጡ መብቶች ከስቴቶቹ ጋር ነው ይላል።
የክልል ናቸው
ሪዘርቭ ፎር ዘ ስቴት ይላል። እና ምንድን ነው የሚለው? ያልተሰጠ ለፌዴራል መንግስቱ የተሰጠው ይዘረዘራል። ያልተዘረዘረው ካለ ግን የክልል መንግስት ስልጣን ይሆናል ማለት ነው። እና አሁን ለምሳሌ አንቀጽ አንድ አርቲክል 1 ሴክሽን 8 ንዑስ አንቀጽ 8 ላይ ይዘረዝራል የኮንግሬሱ ስልጣኖች ምን እንደሆኑ፣ 1, 2, 3 እያለ ይዘረዝራል እስከ 18 ድረስ። እንግዲህ ለምሳሌ ጦርነት ማወጅ፣ ከስቴት ወደ ስቴት የሚሄደውን ንግድ በስቴቶች መካከል ወይም በሀገሪቱ እና በሌላ ሀገር መካከል ያለውን የንግድና የኮመርስ ሁኔታ መቆጣጠር፣ ታክስ ማድረግ፣ የተለያዩ ነገሮች ይሰጣል። እንግዲህ ግን ተዘርዝረዋል። ለምሳሌ የፖስታ ቤት ማቋቋም እንደዚያ ብሎ ካልተዘረዘረ ግን ለምሳሌ አንድ ስልጣን ቢታለምና ተዘርዝሮ ተጽፎ ካልተገኘ የስቴቶቹ ነው ተብሎ ነው የሚታለም። እነሱ ይዘውታል በአስረኛው ማሻሻያ። ልዩነቱ እንግዲህ የኢትዮጵያ እዚህ ላይ ላወዳደራቸው መሰለኝ፣ ምክንያቱም ኢትዮጵያውንም አይቻል። የኢትዮጵያውም እንደሱ ይላል፣ ለፌዴራል መንግስት ያልተሰጠ የክልሎች ይሆናል ይላል። ልዩነቱ ምንድን ነው? የኢትዮጵያው አነጋገር የአርቲክል ኦፍ ኮንፌዴሬሽን ከአሜሪካ ህገ መንግስት መደንገጊያ በፊት ይኖሩበት በነበረው በኮንፌዴሬሽን ያለውን አስመስሎ ነው የሚጽፈው። ምክንያቱም ኤክስፕሊሲትሊ ያልተሰጠ ነው የሚለው። ይሄኛው የአሜሪካው ኤክስፕሊሲት አይልም፣ ያልተሰጠ በግልጽ ያልተሰጠ በግልጽ ያልተሰጠውን ሴቶች ይዛሉ። እሱ የኮንፌዴሬሽን ህገ መንግስት የአሜሪካ ነበር። እሱን አውጥተው ከአዲሱ ከዚህ ካለን የአሜሪካ ህገ መንግስት ውስጥ የለም በግልጽ የሚለውን አወጡት። የኢትዮጵያ ህገ መንግስትን በግልጽ የሚል አስገብቷል።
ምንድን ነው ልዩነት የሚያመጣው?
ጥሩ ጥያቄ ነው። ልዩነት የሚያመጣው ምንድን ነው? በግልጽ ብሎ ከተናገሩ የተጻፈው በግልጽ ካልሆነ ሌላ የሚደመር ነገር የለም። ዝም ብሎ ግን የተሰጠ ከተባለ ያ የተሰጠ ስልጣን አንዳንድ ጊዜ እሱን ከስራ ላይ ለማዋል የሚደግፉ ነገሮች ያስፈልጉ ይሆናል።
ማስፈጸሚያ ማለት ነው።
አዎ፣ ይህንን ለምሳሌ ንግድን ለማካሄድ ታክስ ለማድረግ ባንክ ያስፈልጋል ብሎ ማሰብ ይቻላል። ፌዴራል መንግስቱ ባንክ ከሌለው የታክስንም መሰብሰቢያ ማስገቢያ፣ የንግድና የመሳሰሉትን ነገሩን ማስካሄጃ ችግር ይመጣበታል ብሎ ማሰብ ይቻላል። እንዲያውም የአሜሪካ አጠቃላይ ፍርድ ቤት ሱፕሪም ኮርቱ በ19ኛው ዓመት አንድ ትልቅ የታወቀ ኬዝ መጥቶ እሱን ተመልክቶ ጉዳዩን ተመልክቶ ትርጉም ሰጥቷል። ትርጉሙ ምንድን ነበር የመጣው ጥያቄ? ይሄ እንግዲህ በስቴቶቹና በፌዴራል መንግስት ያለውን ሁኔታ የስራና የስልጣን አወቃቀር የተመለከተ ነው። ጥያቄው ምንድን ነበር? ፌዴራል መንግስት ባንክ ማቋቋም ይችላል ወይ? ከተዘረዘሩት ሁሉ ባንክ የሚል ነገር የለም። በኢትዮጵያ አቆጣጠር ኤክስፕሊሲት ቢገባበት ኑሮ የለም ባንክ ለማቋቋም አይችልም ይባል ነበር። ምክንያቱም በግልጽ ባንክ ያቋቁማል ተብሎ አልተጻፈም። ጠቅላይ ፍርድ ቤቱ ምን አለ? አዎ አልተዘረዘረም፣ ግን በግልጽ ስላላለ የታክሱንም ሆነ የንግድ ሁኔታ በደንብ ለማካሄድ ፌዴራል መንግስቱ ያስፈልገዋል ባንክ ማለት በየስቴቱ መካከል ያለውን ንግድና ኮመርስ ሬጊሌት ለማድረግ ከተፈለገ ታክስ ወይም ግብር ለመሰብሰብ ከተፈለገ ባንክ ያስፈልጋል። አለበለዚያ እነዚያ የተሰጡ ስልጣኖች ከስራ በደንብ አይውሉ። በደንብም ሊያስተዳድር አይችልም፣ በደንብም ቀረጥ ሊሰበስብ አይችልም። ባንክ ያስፈልገዋል። አለበለዚያ ከስቴቶቹ ላይ መውደቁ ነው። እንደዚያ እንዳይሆን ባንክ ያስፈልጋል ብሎ ተናገረ። እና እሱ ምንድን ነው በግልጽ የሚል ነገር ቢሆን ኑሮ እሱን ለማድረግ ይቸግረው ነበር ለማለት ነው።
ፌዴራሉ መንግስት ሀያል አቅምና ስልጣን ያለው ይመስላል። ለመሆኑ የስቴቶች ስልጣን ምን ይሆን?
ለፌዴራሉ መንግስት ያልተሰጠ ስልጣን በሙሉ የነሱ ነው።
በሌላ ዝግጅት ይቀጥላል።
ተከታዩ ዘገባ የአይምሮ ጤና ከአካላዊ ጤና እኩል ትኩረት ሊሰጠው ይገባል ይላል። የኮቪድ-19 ወረርሽኝ ኢትዮጵያን ጨምሮ በአፍሪካ ሀገራት የአይምሮ ጤና ላይ ከፍተኛ ጫና እያሳደረ መሆኑን የዓለም የጤና ድርጅት አስታውቋል። በሽታው በቀጥታ በአይምሮ ጤና ላይ ከሚያደርሰው ጉዳት በተጨማሪ ወረርሽኙ በሀገራት ኢኮኖሚ ላይ ባደረሰው ተጽዕኖ ምክንያት ለአይምሮ ጤና ይደረግ የነበረው የገንዘብ ድጎማ በመመናመኑ ቀድሞውንም ደካማ የነበረው የሕክምና አቅርቦት መቀነስ ችግሩን እያባባሰው ነው። ስመኝሽ የቆየ በዚህ ዙሪያ የአይምሮ ሕክምና ባለሙያዎችን አነጋግራ ተከታዩን ዘገባ አሰናድታለች።
ኮቪድ-19 ወረርሽኝ በዓለም ዙሪያ መሰራጨቱ ከተረጋገጠበት ጊዜ አንስቶ በሽታውን ለመቆጣጠር የተወሰዱት እንደ የአካል ርቀትን መጠበቅ፣ ከቤት ያለመውጣት፣ የስፖርትና መዝናኛ ቦታዎችን መዝጋት፣ ከቤት መስራትና ከሀገር መውጣት አለመቻል የመሳሰሉት ክልከላዎች ብዙዎችን ለከፋ ጭንቀት፣ የአእምሮ መረበሽና ስጋት አጋልጧል። በቫይረሱ ተይዘው ያገገሙ ሰዎችም በሽታው ጥሎት የሚሄድ የአእምሮ ጤና እክሎች ተጋላጭ እንደሆኑ የሕክምና ባለሙያዎች ይገልጻሉ። ይህ ጫና በኢትዮጵያ ምን እንደሚመስል በቅዱስ ጳውሎስ ሜዲካል ኮሌጅ የአእምሮ ሐኪምና ረዳት ፕሮፌሰር የሆኑትን ዶክተር ሙሉቀን ተስፋዬን ጠይቀናቸዋል።
እንደዚህ አይነት በተለይ የቀውስ ሰዓቶች ላይ ሁላችንም የስሜት የባህሪ አሳሰብ መታወክ ይገጥመናል። ኮቪድ-19 እንግዲህ የተለያዩ እንደ ችግር መፍቻ የምንጠቀማቸው ነገሮች ላይ ጫና አለው። ስለዚህ ሁሉም አቅጣጫ ጫና ውስጥ መሆናችን አንደኛ በጣም የጫና የክራይሲስ ሰዓት ስለሆነ ሰዎች እንደ መውጫ መንገድ ሊወስዱ ይችላሉ። ሌሎች ደግሞ በዛ ችግር ውስጥ ያሉ ደግሞ የበለጠ የመባባስ ሁኔታ ይኖራል። በኮቪድ ምክንያት እንግዲህ አብዛኛ የአእምሮ ህመሞች እንዲከሰቱ በዛ ህመም ውስጥ ያሉ ደግሞ ህመሙ እንዲባባስ የማድረግ ሚና እንዳለው ብዙ ጥናቶች ያሳያሉ።
ኮቪድ-19 በአእምሮ ጤና ላይ የሚያሳድረው ተጽዕኖ የሚጀምረው በሽታው ይዞኝ ይሆን ወይ ከሚል የዕለት ተዕለት ጭንቀት ነው። ይህ ጭንቀት እየከፋ ሲሄድ ታዲያ አእምሮን ሊያውክና ሰዎች የዘወትር ተግባራቸውን በአግባቡ እንዳያከናውኑ ሊያግዳቸው እንደሚችል የነገሩን ደግሞ ለ14 ዓመታት በማኑኤል አእምሮ ስፔሻላይዝድ ሆስፒታል ዳይሬክተር ሆነው ያገለገሉትና አሁን በግል ድርጅት የህፃናት ጉዳይ ላይ የሚሰሩት የአእምሮ ሐኪም ዶክተር ሚኒሊክ ደስታ ናቸው።
ወይም ሊይዘኝ ሆኖ የእኔ የሆኑትን ሰዎች ይይዛሉ ወይ ሊይዛቸው ይችላሉ ወይ? ሌላው ስሜት ደግሞ እስከ መቼ ነው ይሄ ነገር፣ መቼ ነው መቆሚያው የሚለውን ነገር፣ መቆሚያውን አለማወቅ ወይም ደግሞ የዚህ ነገር ማብቂያውን አለማወቅ በራሱ የህልውናን ነገር ጥያቄ ውስጥ የሚከት ነገር ይሆናል ለብዙ ሰዎች።
እንደ ኢትዮጵያ ባሉ ሀገራት አብሮ መኖርን እንደ ባህል አድርጎ ለሚኖር ህብረተሰብ ወረርሽኙ ያስከተላቸው ክልከላዎች በራሳቸው አስጨናቂ ናቸው። በዛ ላይ ደግሞ አብዛኛው ህዝብ መደበኛ ባልሆነ የኢኮኖሚ ስርዓት ውስጥ በተሰማራበት ታዳጊ ሀገር ላይ የዕለት ገቢን የሚያስተጓጉል ወረርሽኝ ሲጨመርበት የአእምሮ ጤና መታወክ ሊያስከትል እንደሚችል ዶክተር ሚኒሊክ ይገልጻሉ።
በተለይ እንቅስቃሴ ላይ የሚጥለው ገደብ ለመከላከል እንግዲህ በጣም አስፈላጊ ከሚባሉት ነገሮች አንዱ እንቅስቃሴን የመገደብ ነገር ነው። ከሰዎች ጋር ያለን ንክኪ የመገደብ ነገር ነው። እነኚህ ነገሮች በራሳቸው በተለይ እንደ ኢትዮጵያ አይነት ያው በተደጋጋሚ እንደምንሰማው ህብረተሰቡ የዕለቱን ጥሮ ግሮ የሚያገኛትን ነገር ነው። አብዛኛው ለእንዲህ አይነቱ ሁኔታ ምቹ አለመሆኑ፣ እንደ ልብ ለመንቀሳቀስ ምቹ አለመሆኑ በራሱ አስጨናቂ ነው።
ያም ብቻ አይደለም ይላሉ ዶክተር ሚኒሊክ። በበሽታው ዙሪያ የሚሰራጩ እውነተኛና ሐሰተኛ መረጃዎች መብዛታቸውም ሌላ የጭንቀት ምንጭ ናቸው።
በሰዓታት ልዩነት ውስጥ ዓለም ከዳር እስከ ዳር ሁሉም ነገር ያገኛል እና ሰዎች እዚህም እዚያም ነገር ተፈጠረ፣ እዚህ ቦታ ሰው ሞተ፣ እዚህ ቦታ የሚያል ሰው ተያዘ የሚለው ነገር ለብዙ ሰዎች በአጭር ጊዜ መድረሱ ነገር ሰዎችን ላስጨንቅ ይችላል።
ጤና ማለት አካላዊ ብቻ ሳይሆን የአእምሮም ጤና ነው። ሆኖም በኢትዮጵያም ሆነ በበርካታ የአፍሪካ ሀገራት ለአእምሮ ጤና የሚሰጠው ቦታ እጅግ ዝቅተኛ በመሆኑ ለበሽታው የሚሰጠው ሕክምናም ከኮቪድ-19 ወረርሽኝ በፊትም በጣም ውስን እንደነበር የሚገልጹት ዶክተር ሚኒሊክ ኢትዮጵያ ውስጥ የአእምሮ ጤና እንደ ጤና ለመቆጠሩም መሰረታዊ ችግር መሆኑን ያስረዳሉ።
የአእምሮን ጤናን በተመለከተ ያለው አቅርቦት ከጊዜ ወደ ጊዜ እየተሻሻለ የመጣ ቢሆንም በጣም ውሱን ነው። አሁንም እንግዲህ ያለፉትን 30 አመታት እኔም ማቀውን በነግረሽ የአእምሮ ጤና እንክብካቤ የተስፋፋው በግለሰቦች ጥረት እንጂ መንግስት የነገር ጤና ነው። እንደውም ለብዙ ጊዜ ከመንግስት በኩል ማለትም ከጤና ጥበቃ በኩል አሉታዊ አመለካከት ነው የነበረው።
ይህ ለወትሮም ትኩረት የተነፈገው የአእምሮ ጤና ችግር በኮቪድ-19 ምክንያት እጅግ እየተባባሰ መሄዱ እውን ነው። ከኮቪድ በተጨማሪም በመላ ሀገሪቱ የሚታየው የፖለቲካ ለመረጋጋት ግጭትና ጦርነት ያስከተሉት ግድያ፣ መፈናቀልና የንብረት መውደምም ለአእምሮ መታወክ ተጨማሪ ምክንያት መሆናቸውን ዶክተር ሙሉቀን ነግረውናል። ታዲያ ሀገሪቱን ከዘርፈ ብዙ ችግሮች ለማላቀቅና ለሀገር ሰላምም ሆነ ልማት ለማምጣት የአእምሮ ጤና ከአካላዊ ጤና እኩል አስፈላጊ በመሆኑ ትኩረት ተሰጥቶት ሊሰራበት እንደሚገባ ባለሙያዎቹ ይመክራሉ። ለአሜሪካ ድምፅ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።
የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀዋል። በምሽቱ ፕሮግራሙ ዋና አዘጋጅ ሰለሞን አባተና በሁሉም ስፍራ ባሉ መላ ባልደረቦቻችን ስም የምሰናበታችሁ ሳስተናግዳችሁ ያመሸሁት ጽዮን ግርማ ነበርኩ። አብራችሁን ስለቆያችሁ እናመሰግናለን። ሰላም፣ በደህና እደሩ።